تسلسلت پروگرامچن اهون ای جمرال በመጽሐፍት ዓለም ፕሮግራማችን በአቤ ጉበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ አንድ ለናቱ ትረካ ክፍል 24 እና የመጨረሻውን አስተምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ
ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። የመጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ
የመጨረሻው ክፍል
ታተክሎ ፈረስ ካሳብሎ ስም ማርባር ቢሸበራል ኢየሩሳሌም እነማዩ ፍርከባይ የምሸሽ ፈረስ አባታተክ ሙቴዎድሮስ ታላፍን የሚበትን እንዳውሎ ነፋስ አለማዩ ቱርክባይ የምሸሽ
ምዕራፍ 53 የመጨረሻው ዘመቻ። አጼ ቴዎድሮስ በጋፋት የተጀመረው የመድፍ ሥራ በየጊዜው እንዲሻሻል ሲያስደርጉ እንደ ሴቫስቶፖል ያለው 700 ኩንታል የሚመዝን ሌሎችም ተመልካቾችን ቀርቶ በእጃቸው የሰሯቸውን ጥቂት ፈረንጆችና ከአንድ ሺህ በላይ የሆኑ ኢትዮጵያውያንን ያስደነቁና እጅግ ታላላቅ የሆኑ መድፎች ተሰሩ። ከዚያም የሚጎተቱባቸው እጅግ ታላላቅ የሆኑ ባለ አራት መንኮራኩር የብረትና የነሐስ ሰረገሎች ይሰሩ ጀመር። እዚህም በቀር እነዚህ እጅግ ከባዶች የሆኑ መድፎችና ሰረገላዎች የሚያልፉበት መንገድ ስለሚያስፈልግ ታላቁ ንጉሠ ነገሥት በየቦታው እያስጀመሩ ብዙ ለመግፋት ሳይችሉ ሽፍታ ማስታደር ሲሄዱ እየተቋረጠባቸው የቆየውን የመንገድ ሥራ ከደብረ ታቦር እስከ መቅደላ ባለው ክፍለ አገር ላይ ጀመሩ። ሽፍታ ባላስቸገራቸው ጊዜ ቀኑን ሙሉ ከሰራተኞችና ከወታደሮቻቸው ጋር ሆነው ድንጋዩን በፈንጂ ባሩድ እያስበታተኑ ራሳቸው ድጅኖ ወይም መዶሻ ይዘው እየፈለጡ አንካሴ ዶማ ይዘው በመቆፈር ጉብታውን እያፈለሱ ጉድጓዳውን እየሞሉ ሲሰሩና ሲያሰሩ ይውሉ ነበር። በዚያ ወጣና ገባ ቦታ ሰፊና ምቹ የሆነ መንገድ ሲሰሩ ያንዱ ቀን መንገድ ወር ከሳምንት ግድም ይፈጅባቸው ነበር። በዚህ ሥራ ላይ እንዳሉ በየቀኑ የሚደርሳቸው ወሬ ዙሪያቸውን የከበቧቸው ጠላቶች መበርታትና የግዛታቸው እየጠበበ መሄድ ነበር። በዚህ ጊዜ ሸዋ ለራሱ ነጻ ከሆነና የላኳቸውን ወታደሮች ወቅቶ ከመለሰ የእሳቸው ግዛት መሆኑ ጭራሽ ተረስቶ የአቶ በዛብህና የልጅ ምኒልክ የትግል ሜዳ ከሆነ ቆይቷል። ጎጃምን በተፈራቸው በተነሳው አስፈሪ የሆነ ተላላፊ መሽታ ምክንያት ትተውት ከተመለሱ በዚያ ያሉትም ሽፍቶች ይበልጥ ከደረጁ ቆይቷል። እነ ላስታ፣ እነ ወሎ፣ እነ ትግሬ ጠላት በሆኑ ሽፍቶች ተይዘዋል። ሌላው ሁሉ ቀርቶ ተወልደው ያደጉበትና የጣና አካባቢ ግዛት በሙሉ በከዳተኞች ሽፍቶች እጅ ወድቆ ነበር። ውድቀታቸው እንዳነሳሳቸው እየተፋጠነ የመጣባቸው ንጉሠ ነገሥት በዚህ ጊዜ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ የሚባሉት በስም ብቻ ነበር እንጂ ግዛታቸው አንድ ጠቅላይ ግዛትም አይሞላም ነበር። የቀሯቸው የአገር ክፍሎች መሃል በጌ ምድር ዋላና ደላንታ ብቻ ነበሩ። ለዚሁም ከያለበት የሚነሳሳው ሽፍታ ከያቅጣጫው እየመጣ ወታደሮቻቸውን ያስቸግርባቸው ነበር። መንገድ በሚያሰሩበት ጊዜ እንኳ ከያቅጣጫው የሚተኮስ ጥይት ሲያፋጭባቸው ይውል ነበር። ሁሉን ነገር እርግፍ አድርገው ጥለው ከእንግሊዞች ጋር የሚያደርጉትን ጦርነት በሚያሰላስሉበት በዚያ ጊዜ ሕዝባቸው እንዲህ ሲያስቸግራቸው እጅግ በተቃጠለ ቁጣ ፊታቸውን የመለሱበት ቦታ ሁሉ የጥፋቱ ጊዜ የደረሰበት የዋይታ ምድር ነበር። ወታደሩ በቀረላቸው ጠባብ ግዛት ላይ የሚበቃ ምግብ ሊያገኝ ስላልቻለ ወደ ሸፈተው ክፍል ሁሉ እግሩ እስከቻለለት እየዘመተ እየዘረፈ እንዲበላ ተፈቀደለት። አጤ ቴዎድሮስ ሽፍታ ይባሉ ከነበረበት ጀምሮ ያን ሁሉ መስፍን ተራ በተራ በደመሰሱበት ጊዜ ያልተለዩአቸውን ታማኝ ጀግኖች ያበረከቱላቸውን ደምቢያን፣ አለፋንና ጣቁሳን፣ አቸፈር ወንድየን ሳይቀር ወታደራቸው አጠፋቸው። የራሱ ጣላት የሆነ ህዝባቸው የጠላቸው ንጉሰ ነገስት በዚህ ችግር ላይ ሆነው ያ ሁሉ ጥረታቸው ለሱ እንዳልነበረ ሁሉ በጠላትነት እየተዋጉ ከደብረታቦር መቅደላ ድረስ የሚወስደውን ሰፊ አውራ ጎዳና በታላቅ ትዕግስትና ድካም ሰርተው ከጨረሱ በኋላ ዋና ከተማቸው ሆኖ የቆየውን ደብረታቦርን አቃጥለው እነ ሴባስቶፖልን እያስቆጠቱ ከ60,000 10,000 አይሆንም ተብሎ ወደሚገመት ቁጥር የወረደውን ከክዳት የተረፈ ሰራዊት ይዘው የመጨረሻ ግዛታቸው ወደ ሆነው ወደ መቅደላ ምሽግ መጓዝ ጀመሩ። ታላቁ ንጉሠ ነገሥት ምንም እንኳ ከጥቂት ዓመታት ወዲህ ጀምረው ሲሰሯቸው የሚታዩ ሥራዎች ሁሉ ተስፋ ከመቁረጥ የመነጩ እየሆኑ ቢታዩ፣ በጋፋት የነበረውን ድርጅት ባፈረሱበትና ደብረታቦርን አቃጥለው ጉዞ በጀመሩባቸው ቀኖች ያዩአቸው ሰዎች ሁሉ የማይበገሩት ንጉሠ ነገሥት ሰው መሆን አይቀርምና የፈተና ብዛት መንፈሳቸውን ሳይሰብርባቸው እንዳልቀረ ተረድተውት ነበር። በመንገድ ላይ ሲከዳ የሚያገኙትን ወታደርም በጭካኔ ይቀጡት ነበር። ማንኛውም ነገር ሲጠፋባቸው የራሳቸው የሆነውን የአካልና የመንፈስ ኃይል ያላጡት ንጉሠ ነገሥት በዚህ ሁኔታ ወደ መቅደላ ሲጓዙ ንጉሠ ነገሥታዊ ግርማቸው አልተለያቸውም ነበር። ማንኛውም ኢትዮጵያዊ ንጉሠ ነገሥት ከሳቸው ቀድሞ አሰርቶት በማያውቀው ጎዳና በማንም ጊዜ ተሰርቶ የማይታወቀውን በኢትዮጵያ ውስጥ ያሰሩትን ታላላቅ መድፍ በመንኮራኩር እያሳቡ የተለመደው ንቃትና ድፍረት ሳይለያቸው ሲጓዙ ማየት ለጊዜው ሊኮራበት የፈለገ ኢትዮጵያዊ ባይኖርም ለኢትዮጵያውያን ሁሉ ዘላለማዊ ኩራትን የሚሰጥ ነበር። እንደዚህ ተጉዘው መቅደላ አፋፍ ላይ ሲደርሱ በዚያ የሚገኙት የዘውድ ምክር ቤታቸው አባሎች የሆኑ 11 ቢትወደዶች፣ ሌሎች ብዙ መኳንንት፣ ወታደሩና በዚያ የሚገኙ ቤተክርስቲያኖች ካህናት በታላቅ ስነ ስርዓት ተሰልፈው ተቀበሏቸው። እንዲሁም ምንም እንኳን አቀዱት ዓላማ ሲሉ በእስራት ቢያቆዩት እንደ ከፍተኛ ወዳጃቸው አድርገው ይዘውት የቆዩት ሆርሙዝ ራሳም ከተከታዮቹ ጋር አስፈትተው በዚያው እንዲገኝ አድርገውት ነበር። ራሳም ቀርቦ እጅ ከነሳ በኋላ ይበልጥ ቀረብ አድርገው እጁን ያዙና ለጤናህስ እንደምን አለህ አሉት። በጣም ደህና ነኝ ጃንሆይ አለ ራሳም። ይኸውልህ ታንተ ተተለየው ወዲህ እነዚህን መድፎች አሰራው። ከተለያየን ደስታ ያገኘሁባቸው ሰዓቶች ቢኖሩ አንዱ አሁን አንተም በደህንነት ሳይህ፣ ሁለተኛው ይሄ ታላቅ መድፍ ተሰርቶ ያየሁበት ጊዜ ብቻ ነው አሉ አጼ ቴዎድሮስ ወደ ሴባስቶፖል እያመለከቱ። ሆርሙዝ ራሳም ሴባስቶፖል ሲጎተት በብዙ መቶ የሚቆጠሩ ሰዎች ከመንኮራኩሩ ሰንሰለት ላይ የታሰሩ ብዙ መጫኛዎችን ሲጎትቱ፣ በየደቂቃው ጠፍሩ ሲቦዳደስ ያ እጅግ የሚያስፈራ መድፍ ከነመንኮራኩሩ ከአቀበቱ ወደ ቁልቁለቱ ያገኘውን ሰውና እንጨት ሁሉ እየጣሰ ዘቅዝቆ ለመጋበለር የፈለገ በሚመስል ሁኔታ ወደ ኋላው ሸከክ ሸከክ ማለት ሲጀምር መኳንንቱና ንጉሠ ነገሥቱ ራሳቸው ጭምር በእጃቸው ይዘውት የቆዩትን ታላላቅ ድንጋይ በመንኮራኩሩ ስር እየሸጎጡ ወደ መጣበት ቁልቁለት ከመጋለብ ያግዱት ነበር። ሆርሙዝ ራሳም ይህም ባየ ጊዜ ቴዎድሮስ ክፉም ይሁን ደግ ታላቅ ሥራ ለመሥራት ታላቅ ችሎታ ያላቸው ናቸው ሲል ሟቹ ቆንስል ፕላውደን የጻፈው ትዝ አለው። አገራቸው በሙሉ ተበጥብጦባቸው በአውሮፓውያን ላይ ሁሉ ተስፋ ቆርጠው በሚገኙበት በአሁኑ ጊዜ እንዲህ ያለ ነገር የሞከሩ ሰው ኢትዮጵያውያን ቢተባበሩላቸውና ዓላማቸውን ቢከተሉላቸው ኑሮ እኛ ኢትዮጵያውያን እውሮች ነን፣ እግዚአብሔር በሰማይ ቤት ብርሃን እንዲሰጣቸው ብርሃን አሳዩን ሲሉ ለንግሥት ቪክቶሪያ እንደጻፉት አውሮፓውያን ቀደም ሲሉ ያዩትን ብርሃን ቢያሳያቸው ኑሮ ምን ያህል ታላቅ ነገር ሊሰሩ ይችሉ ኖረዋል ብሎ አሰበ። አጼ ቴዎድሮስ ታላላቆቹን መጥፎች ሁሉ ተራ በተራ እያስቆጠቱ በተራራው አናት ወዳለው ከተማ ካወጡ በኋላ የሚስተር ራሳምን እጅ ይዘው ሲያነጋግሩት አቶ ራሳም ሰዎቻችሁ ወደ አገሬ ምድር መግባታቸውን ሰማው በሚናደርገው ጦርነትም ምናልባት ያቸንፉኝ ይሆናል ግን የኢትዮጵያ ንጉሠ ነገሥት ቴዎድሮስን አቸነፍ ሊሉ ይሆን ወይስ የራሱ ህዝብ ከብቶት ያንድ ተራራ ገዥ የሆነውን ካሳን እንደመጀመሪያው የኢትዮጵያ ንጉሠ ነገሥት ባለውበት ጊዜ ቢመጡ ኖሮ ተመርከባቸው ሲወርዱ ራሴ እጄ ወይም ሰዎችን ልኬት አገሬ ምን ትፈልጋላችሁ ላቸው ነበር አሁን ግን የዚህ ደረቅ አለት ብቻ ገዢ ስለሆንኩ እግዚአብሔር የሚያደርገውን ተመጠባበቅ በቀር ምንም ለማድረግ አልችል አሉ የመቅደላን ተራራ በእጃቸው እያመለከቱ ሚስተር ራሳም ራሱ ምንም ጥፋት ሳይኖርበት በፈረንጆች ላይ ባደረባቸው ጥላቻና ጥርጣሬ ብቻ ቢያስሩትም በአሳሪና በታሳሪ ታሪክ መካከል ታይቶ በማይታወቅ አክብሮት ይዘውት ቆይተው ስለነበር ሊጠላቸው ቢሞክር እንኳ ልቡ እሻልለው ስላለ ስሜቱ እያሰቃየው እግዚአብሔር ያለው ብቻ ነው የሚሆን ጃንሆይ አለ አጼ ቴዎድሮስ ንግግራቸውን በመቀጠል በደብረ ታቦርና በመቅደላ መካከል በቀሩልኝ ትንሾች የግዛት ክፍሎች ያለው ህዝብ እንኳ አምጾብኝ ለመሞት የማልፍበት መንገድ ስጡኝ ዳግመኛ ይመለስብናል ብላችሁ እንደሆነ ያ አይደረግም እዚህ ብቻ ሳይሆን ወታደሬም አብዛኛው ከብቶኛል ተውኝ ወደ መቃብሬ ለመጓዝ መንገድ አትንፈጉኝ ብላቸውም ቢያሉኝ እኔም በተናደድኩበት ጊዜ ያገኘኋቸውን ጠላቶቼን ሁሉ በቤት ዘግቼ በሳት ማቃጠል ድረስ ጭካኔ ቀጣኋቸው በግፍ እንዳልቀጣኋቸው እግዚአብሔር ያውቃል በእሳት ስለመቅጣቴ እንደሆነ እግዚአብሔርም በጥፋታቸው የማይጸጸቱ ኃጢአተኞችን በሳት ነው የሚቀጣቸው እርግጥ ነው ፍጡር በመሆኔ ልቆጣጠረው የማልችል ብስጭት በተቸነፍኩበት ጊዜ ሁሉ በደረቅ አበሳ እርጥብ ይነዳል እንደሚባለው ብዙ ንጹሖችን ከጥፋተኞች ጋር አጥቼ ይሆናል ግን እግዚአብሔር ኃጢአተኞችን ለማጥፋት በሚያወርደው ምድራዊ መቅሰፍትም ደጎችም ሰዎች ኃጢአተኞች እኩል ወይም ይበልጥ ያልቃሉ አቶ ራሳም ይህ አድራጎቴ በአንተ ላይም ተፈጽሟል እነ ካሜሮንን እነ ስተርንን እነ ሮዘንታልን እነ ናፖሊዮን ሶስተኛን እነ ራፋልን ስለጠላሁ አንተን የልብ ወዳጄን አስተርኩህ አሉ አጼ ቴዎድሮስ ጃንሆይ ቢያስሩኝም እንደ ንጉሥ አክብረው ስለያዙኝ እኔን አሰብኩ ብለው አይዘኑ አለ ሚስተር ራሳም ንግግሩን ቀጠለና ጃንሆይ አሁን እስሬ ተፈትቼ አብዛኛዎቹ የስራት ጓደኞቼ በሰንሰለትና በእግር ብረት እንደተያዙ ሳይ ስላሳዘኑኝ እንዲፈቱልኝ እለምናለሁ አለ በዚያ ያለው ሁሉ ከቀን በኋላ በሆነ ባልሆነው ነገር ሆድ የሚበሳቸው ንጉሠ ነገሥት ሚስተር ራሳምን ተቆጥተው እንደገና ያስሩታል ብለው ሰጉ አጼ ቴዎድሮስ ግን በጥጋቸው ወዳለው ወደ አቶ ሳሙኤል ዘወር ብለው ሁሉም አሁን እንዲፈቱ አሉ ሚስተር ራሳም ለጥ ብሎ እጅ ከነሳ በኋላ ቀኝ እጃቸውን በሁለት እጁ ይዞ የመዳፋቸውን ጀርባ ሳመው ሚስተር ራሳም የጀግናውን የቅኑን የሃይማኖታዊውንና ከፍተኛ ችሎታ ያለውን ኢትዮጵያዊ ንጉሠ ነገሥት ቀን ልመና ችላ ካለው የእንግሊዝ መንግሥት ተልኮ በመምጣቱ እስራት ቢደርስበትም በግል ጨዋ ባህሪው በንግግር ችሎታው ኢትዮጵያና ለህዝቧ በነበረው ከፍተኛ አክብሮትና ፍቅር በሚያቆጥ ኢትዮጵያውያን ሁሉ ዘንድ የተወደደና የተከበረ ሰው ሆኖ ነበር። ንጉሠ ነገሥት ቴዎድሮስ አውሮፓውያኑ እስረኞች ከእስራታቸው እንዲፈቱ ካደረጉ በኋላ በመኳንንቱና በካህናቱ መካከል በዚያ ወዳለው ቤታቸው ሲያልፉ አንዱ ደፋር ቄስ በፊታቸው ቀርቦ ጾም እንዲሻርና በዓላት እንዲደፈሩ ስላደረጉ የአባቶቹን ሃይማኖት ትተው የፈረንጆችን ሃይማኖት ተከትለዋል ሲል በግልጽ ተናገራቸው። እሳቸውም ይህን ደፋር ቄስ ምንም ከማለታቸው በፊት በዚያው ያሉትን አውሮፓውያን ሁሉ አስጠርተው አቀረቡና ከእናንተ መካከል የእናንተን ሃይማኖት እንድከተል አስተምሮ ያሳመነኝ እንዳለ እስቲ መስክሩ አሉ። ለዚህ ካህናት ራሳቸው ፈጥረው ለሚያወሩት ወሬ ምንም መነሻ ስላልነበረው አንድም ምስክር አልተገኘም። በዚህ ጊዜ ንጉሠ ነገሥት ቴዎድሮስ ወደ ካህናቱ ፊታቸውን መልሰው በሐሰት ወሬያችሁ አንድ ያደረኳትን አገሬን አፈጣችሁኝ አሁን ደሞ መቅደላንም ልታፈጡኝ ትፈልጋላችሁ ማለት ነው ለመሆኑ እናንተ እግዚአብሔር ካህናናችሁ ወይስ ሰይጣን ያፈት አባት ዲያብሎስ ነው የሱ ተከታዮች ሁሉ ሟሾች ናቸው በእግዚአብሔር በእውነተኛው አምላክ የሚያምኑ ሰዎች ግን ያፈት አባቶች አይሆኑም እናንተ ካህናተ ጣዖታት ስጋ ወደሙ መቀበል የተውኩት በተቀደሰው የክርስቶስ ስጋና ደም ላይ መርዛት መዳችሁ ልትገሉኝ እንደ ተዘጋጃችሁ ስለደረስኩበት ነው አለቃችሁ ብዙ ቁባቶች አስቀምጦ ስላየሁ እኔም የድሮ ልማዴን ትቼ ቁባቶች ማስቀመጥ ጀመርኩ ቁባቶችን በስልቦች ታስጠብቅ አይታችኋል ጥበቃው ያስፈለገበትም እናንተን በመጠርጠር እንጂ ተመኳንንቴና ተሰራዊቴ መካከል ማንንም ጠርጥሬ አይደለም ወታደሮቼ በጾም ቀን ስጋ እንዲበሉ ፈቅጄላቸዋለሁ ምክንያቱም እናንተ ባሳመጻችሁ ትዝ መካከል ሌላ ምግብ ሊያገኙ ባለመቻላቸው በረሃብ ሊያልቁብኝ ስለሆነ ነው በሉ አሁን ሂዱልኝ አሉ ለፋሩቄስ ለአንድ ቀን እስራት ወደ እስር ቤት ተላከ አጼ ቴዎድሮስ ከጥቂት ዓመታት ወዲህ ጀምሮ ብስጭታቸውና ሐዘናቸው ከቀን ወደ ቀን እየጨመረ በሄደ መጠን በእርግጥ በብዙ የግል ጠባዮቻቸው ተለዋውጠው ነበር ከጌታዋ በች ጋር በተክሊል ሲቆርቡ ቀደም ሲል የእርሳቸው የነበሩ ሴቶቻቸውን ሰው ለማግባት እየፈራ እንዳይቸገሩ ራሳቸው ተስማሚ ባል እየመረጡ በመዳር ካሰናበቱ በኋላ አቡነ ሰላማ እንኳን ሊያገኙት ያልቻሉትን ከማንኛውም ሴት ጋር ያለ መከስከስ ስም ያገኙበትን ጥንቃቄ ይከተሉ ነበር። የትጌቱ ወርቅን በትጌቱ አበሽ ምትክ ለመቀበል ብዙ ምክንያት ከተለከላቸው በኋላ ግን በግልጽ የያዟቸው እቁባቶች ነበሯቸው። አጼ ቴዎድሮስ ከታወቁባቸው ጠባዮቻቸው መካከል ጠንካራ መጠጥ አለመጠጣት አንዱ ነበር። በኋላ ግን ጠላቶቻቸው እንደሰሩት ሰካራም ባይሆኑም የህዝብ ጉዳይ በሚያዩባቸው ሰዓቶች ባላቋረጠው የጦርነት ጊዜ ሁሉ በሌላም ስራ ላይ ታሉ ከመጠጡ ቀርቶ ከምግብም አይፈሩ እንጂ የረፍት ሰዓቶቻቸውን የተወሰነ መጠን ያለው መጠጣት ያሳልፉት ጀምረው ነበር። ኦርቶዶክስ ሃይማኖት እጅግ የጠነከረ ጥንቃቄ ነበራቸው። ወታደሮቻቸው ሌላ ምግብ ጨርሰው ለማግኘት በማይችሉበት ቦታ ሆነው መገኘት ከጀመሩ ወዲህ ግን ስጋ በመብላት ህይወታቸውን ከረሃብ ጦርነት እንዲጠብቁ ያስደርጉ ነበር። እነዚህ ለውጦችም እኒህን ታላቅ ሰው ለመጣል በተደረገው ከፍተኛ የወሬ ሴራ ዋና ረዳቶች ሆነው ነበር። ቴዎድሮስ ተሰውቶ የቅዱስ ጊዮርጊስን የሰማዕትነት አክሊል ለመቀበል እጅግ ጓጉቶ ለአንድ ቀን የእግር ብረት ከመሸከም በስተቀር ሌላ ክብር ሳያገኝ የቀረው ቄስ ጉሰነገስ ቴዎድሮስን እንደዚያ በህዝብ ፊት የወነጀላቸውም ከፍ ብለው በተጠቀሱትና በሌሎች ምክንያቶች በተስፋፋው የወሬናዳ ተገፋፍቶ ነበር። አጼ ቴዎድሮስ ከዚህ ሁሉ ነገር በኋላ ወደ ተራራው አፋፍ የወጡትን መድፎች አፎቻቸውን ህዝብ ወደ ሌለባቸው አቅጣጫዎች እንዲዞሩ እያስደረጉ የሙከራ ተኩስ ያስተኩሱ መቅደላና በአካባቢው ያሉት ተራሮች ከመድፉ ድምፅ ጋር ሲያስተጋቡ ከስራቸው የተነቃነቁ ይመስሉ ነበር። አጼ ቴዎድሮስ የሙከራውን ተኩስ ከተመለከቱ በኋላ በጥጋቸው ወደ ቆመው ወደ ሚስተር ራሳም ዘወር ብለው አቶ ራሳም ህዝቤ ባይከዳኝ ኖሮ እኮ ሰዎቻችሁ የጠየቅኳቸውን ሰራተኞችና እርዳታ ቢከለክሉኝም በዚሁ ብዙ ነገር ማሰራት አይቀርም ነበር። እነሱም ቢሆኑ አንድ ነገር እንዴት መሰራት እንደሚችል የሚያውቁት በብዙ ልፋትና ቆራጥነት እንጂ እግዚአብሔር ወርዶ አላስተማራቸው አሉ። እርግጥ ነው ጃንሆይ ለወደፊቱም ቢሆን ማስተራት ይችላሉ አለ ሚስተር ራሳም መልስ ለመስጠት ብቻ በተነገረ ተጠራጣሪነት ያለበት ድምጽ። አይ አሁንማ ሁሉ ነገር አልፏል አሉ አጼ ቴዎድሮስ ጥልቅ ሐዘን ከሚታይበት ፈገግታ ጋር። ከዚያም ጥቂት ተከዝ ብለው መሬቱን ሲያዩ ቆዩና አሁን የቀረኝ ስራስ ከእንግሊዞች ጋር አንድ ቀን ተዋግቶ መሞት ብቻ ነው። ያንተም ስራ እኔን ቀብረህ ልጆቼንና ቤተሰቤን ይዘህልኝ ወደ እንግሊዝ ሀገር መሄድ ነው አሉ። ሚስተር ራሳምም አንገቱን ወደ መሬት ደፍቶ በትካዜ አለቱን ይመለከት ጀመር። ምዕራፍ 54 ምን ነው በመቅደላ ጩኸት በረከተ አጼ ቴዎድሮስ በቀረችላቸው ግዛት በመቅደላ ሆነው የእንግሊዞችን መምጣት ሲጠባበቁ ሁለት ሳምንት ያህል አለፉ። ከዚህ በኋላ እንግሊዞች በኢትዮጵያውያን እየተመሩ ወደ መቅደላ በተቃረቡበት በዚህ ጊዜ መቅደላ የሐዘንና የልቅሶ የፍራትና የሽብር አምባ ሆና ነበር። አውሮፓውያኑ ሰኞች ካሁን አሁን እንተረድ ይሆን እያሉ በየጎጆአቸው በፍርሃት ይሰቃያሉ። በሙሉ እንዲለቀቁ ታዞ ብዙዎቹ ከተለቀቁ በኋላ ተራቸውን መጠበቅ አቅቷቸው ሲጫጫው ስላዩ የተናደዱት ንጉሠ ነገሥት የሙሉ ምህረት ትእዛዛቸውን ሽረው እንደገና የክስ መዝገባቸውን አስቀርበው በመመርመር ጥፋቱ ቀለል ቀለል ያለውን በቀኝ ጥፋቱ ከበድ ከበድ ያለውን በግራ ሲያቆሙ ቆይተው በቀኝ የቆሙትን እናንት ሂዱና አርፋችሁ ቆዩ፣ እያየኋችሁ ከታችሁ ከምናደድ ስሞትላችሁ ነጻ ትሆናላችሁ ብለው ሲመልሷቸው ወደ ግራ ዙረው ቀድሞ ስትሰሩብኝ የኖረው በደል አንሶ አሁን ደግሞ እንግሊዝ ስለመጣ ፈርቶ ይለቀናል ብላችሁ ስላሰባችሁ በበደላችሁ መሰረት ትሞታላችሁ። አጥፊዎች ናችሁ ብዬ ቀጥቻችኋለሁ። በዚህ አጥፊ ተሆንኩ፣ በርግጥ ንጹሆችን ገድዬ ተሆንኩ፣ ቀድማችሁ ሂዱና ክስ አቅርባችሁብኝ ቆዩኝ በማለት ለመጨረሻ ጊዜ በጥይት አስደብድበው በገደል አፋፍ የጣሏቸው 190 በላይ የሆኑ ሟቾች ወዳጅ ዘመዶች በየአቅጣጫው ያለቅሳሉ። በየጎጆው በየድንኳኑ ልቅሶ ይሰማል። መቅደላ አምባ በታላቅ ሐዘንና ሽብር በተስፋ መቁረጥና በችግር ስትተራመስ ከሰነበተች በኋላ በሰር ሮበርት ናፒየር የሚመራው 35,000 የሚሆነው ከእንግሊዞች እና ከህንዶች ወታደሮች መካከል የተውጣጣው ሰራዊት የበሽሎን ወንዝ ተሻግሮ ወደ መቅደላ ሲጓዝ ንጉሠ ነገሥት ቴዎድሮስ ራስ እንግዳንና ፊታውራሪ ገብርዬን ሚስተር ራሳምን አስከትለው ወደ ተራራው አናት ወጡና ሩቁን አቅርበው በሚያሳይ መነጽራቸው ተመለከቱ። በኋላ ራስ እንግዳን ፊታውራሪ ገብርዬን ሌሎችንም የጦር አለቆች በድንኳናቸው ሰብስበው ስለ ጦርነቱ ምክክር ጀመሩ። እንግዲህ ምንም ቢመጣ የምንፈራበት ምክንያት የለም። እርግጥ ነው ብቻችንን ቀርተናል። እንዳያችሁትና እንደሰማችሁትም እንግሊዞችን እየመሩ ያመጧቸው ጠላት አገራቸውን ቢረግጣት መከላከል የሚገባቸው ኢትዮጵያውያን ናቸው። ባላምባራስ ካሳም ዋናው መንገድ ጠራጊና አስተናጋጅ ሆኗል አሉ። እኔንስ ይጥራል በየሄደበት በየደረሰበት ቅኝ ግዛት መመስረት ዋና ዓላማው የሆነውን የእንግሊዝ ጦር ወደ አገሩ እንብርት ጎትቶ እንዴት ያስገባል? ኢትዮጵያውያን የግል ጉዳያችንን ለማስከበር የአገራችንን ጠቅላላ ጥቅም ተመጉዳት የምንታገተው መቼ ነው? ምቀኝነታችንና ድንቁርናችንን ክፋታችንን ተንኮላችንን እንደ እውቀት እንደ ጀግንነት ከመቁጠር የምናቋርጠው መቼ ነው? ከክፉ ነገር ይልቅ መልካም ነገርን ለማስፋት ተመራራት የምንታገተው መቼ ነው? ወርቅ ላበደረ ጠጠር፣ ማር ላበደረ ሬት መመለስ የምንተወው መቼ ነው? እኔስ እንግዲህ ግድ የለኝም። ከአፈር ያነሳኝ አምላክ ወደ አፈር ሊመልሰኝ ሲፈቅድ በፈጣሪ ፈቃድ አላጉረመርምም። ግን ለዚች በምቀኞች በዓላማ የለሽ በጥባጮች ለተጎዳች ምስኪን አገር ወዮላት! ወይ አገሬ ድሆች፣ ወይ ሀገሬ በምቀኞችና በደንቆሮች ሴራ እንዲት ሆኑ? እንግዲህ አምላክ ያዘዘው ይሁና አሉ አጼ ቴዎድሮስ። ጃንሆይ እንግዲህ እንዳሉት ሁሉ አምላክ ያዘዘው ይሁን እንጂ የሰውን ነገርማ አይተነዋል። ለራሳቸው አገር ጠራት የሆኑትን ሁሉ ተተቻለን ቀጥተናቸዋል። ልናገኛቸው ያልቻልን ቢኖሩ እግዚአብሔር ራሱ ይቅጣቸው። ዘላለማዊ እርግማንና አፍረትም በስማቸው ላይ ይኖር። አገሩን ተጠላት ጋር ተባብሮ የሚያስደፍርንም የመለኮት ቁጣ ዘላለማዊ ቦታ ያሳጣው አሉ ራስ እንግዳ። አሜን አሜን አሉ መኳንንቱ ሁሉ። እኛስ ብንችል እናቸንፋለን፣ ባንችልም የአገራችንንና የጀግናውን ንጉሠ ነገሥታችንን ክብር መደፈር ሳናይ እንሞታለን። ግን የራሱንና የአገሩን ክብር ሽጦ የራሱን ጥቅም የሚገዛ ስሙ ለዘላለም የተዋረደ ይሁን አሉ ፊታውራሪ ገብርዬ። በዚያ የተቀመጡትን መኳንንት ሁሉ ወኔ ስለፈነቀላቸው ፉከራም በንግግሩ መካከል መቀላቀል ጀመረ። ቴዎድሮስ ግን ምንም እንኳን በቀራቸው ጥቂት ሰራዊት ታማኝነት ቢያምኑም ከልብ የሚያከብሯቸው እንግሊዞች ቀርቶ ከሃያ መንጋ ይበልጥ አድርገው የማያያቸው ቱርኮችና ግብጾች ተፍተኛ ብልጫ ባለው መሳሪያ በመረዳት በጀርባችነታቸው ጊዜ ባደረጉት ጦርነት በሰራዊታቸው ላይ ያደረሱትን ጉዳት አስታወሱና እንዲህ በድፍረት ብቻ የሚተማመኑ ወታደሮቻቸው እንደ ሳትራስ በሳት ውስጥ እየገቡ እንዳያልቁ ተጉ። ባንፈራም የምንፎክርበት ጊዜ አይደለም፣ እግዚአብሔር ያዘዘው ብቻ ይሁን አሉ አጼ ቴዎድሮስ። በዚህ ሁኔታ ሲመካከሩ ከቆዩ በኋላ የእንግሊዝ ጦር እንደደረሰ ጦርነቱን ለመጀመር ተወስኖ ስብሰባው ተበተነ። አጋጣሚ የሚመስሉ ነገሮች ሁሉ አንዳንድ ጊዜ ከፍተኛ ምስጢሮች አዝለው ይታያሉ። አጼ ቴዎድሮስ ጌታችን ኢየሱስ ክርስቶስ በተሰቀለበት ቀን እንግሊዞች ደርሰው ጦርነት ይገጥሙኛል ብለው አልጠበቁም። እንግሊዞችም ይህን አላሰቡም። ነገር ግን ለሕይወታቸው፣ ለዓላማቸው፣ ለሥራቸው ክህታቸው አድርገው የኖሩት ኢየሱስ ክርስቶስ የድላቸው ሁሉ ፍጻሜ በተሰቀለበት ቀን እንዲጀመር አደረገ። የክርስቶስ ባሪያ እያለ ሲፎክር የኖረው፣ የክርስቶስ ባሪያ እያለ ሲያሸንፍ የኖረው፣ የክርስቶስ ባሪያ እያለ ሲቀጣ ሲምር የኖረው እውነተኛው ክርስቲያን ንጉሠ ነገሥት አምላኩ ለሰው ሲል መከራ በተቀበለበት ቀን ለእውነት ሊሞት ተዘጋጀ። እዘ ክርስቲያን ሁሉ ሁለት ወር ግድም ሲጾም ኑሮ ያን ያለፈ ደረቅ ጊዜ ለመበቀል ደሃ ዶሮውን፣ መካከለኛ ኑሮ ያለው በግ ፍየሉን፣ ሀብታም ፍሪዳውን ለእርድ ሲያዘጋጅ እድሜውን ሙሉ በትግ በፈተና ያለፈው ንጉሠ ነገሥት ለኢትዮጵያ በዓለ ፋሲካ ራሱን ለእርድ አዘጋጀ። አርብ የስቅለት ዕለት የእንግሊዝ ጦር መቅደላ ጥግ ደረሰ። ሮጌ በሚባለው ሜዳ ላይ እንደሰፈረ ንጉሠ ነገሥት ቴዎድሮስ ፉላ በሚባለው ቦታ መድፎቻቸውን አስጠምደው ወደ 4000 የሚሆን ወታደር በአብሮ አደግ የጦር መሪያቸው በፊታውራሪ ገብርዬ መሪነት ወደ ጠላት ጦር ላኩ። ራሳቸውም በፉላ እንዳሉ መድፍ ማስተኮሳቸውን ቀጠሉ። ነገር ግን እንደሰጉበት ሁሉ የኢትዮጵያ ወታደሮች ከነመሪያቸው በድፍረት ወደ ጠላት ጦር እየተኮሱ ሲገሰግሱ ለመመታት ምቹ በሆነ ቦታ ላይ ደረሱ። የእንግሊዝ ወታደሮችም ኢትዮጵያውያን ከያዟቸው መሳሪያዎች እጅግ ብልጫ ባላቸው መሳሪያዎቻቸው በአንድ ጊዜ ሲሰሩባቸው ብዙ ኢትዮጵያውያን እንደ ቅጠል ረገፉ። ከሟቾች መካከልም አዝማቹ ፊታውራሪ ገብርዬ አንዱ ነበሩ። የተረፉት ወታደሮች ወደ ኋላ አፈግፍገው ንጉሠ ነገሥቱ ወዳሉበት እንደደረሱ መርዶውን ነገሯቸው። አጼ ቴዎድሮስ የጦራቸውን ድል መሆን በመነጽር አማካይነት ተመልክተው ተረድተውት ነበር። ግን ያልጠበቁት ሌላ መርዶ ደግሞ መጥቶላቸው ነበር። ፊታውራሪ ገብርዬ ሙተዋል አለ አንድ ወታደር። አጼ ቴዎድሮስ ፊታቸው ልውጥውጥ አለ። ገብርዬ ሞተ አሉ ፊታቸው በሐዘን ጠቁሮ። አሁን ጃንሆይ በጠና ቆስለው በዛፍ ስር እንዳስቀመጥናቸው ወይኔ ጌታዬ መልእክቴን ፈጽሜ ልብን ሳላደርስልህ ጥዬህ መሄዴ ነው ሲሉ ትንሽ ቆይተው አረፉ አለ ወታደሩ። ባዘን የተመቱት ንጉሠ ነገሥት መድፎችን እያስኮተቱ ወደ መቅደላ ተመለሱ። ከአጼ ቴዎድሮስ ጀምሮ ሁሉም አልቃሽ ሆነ። ንጉሠ ነገሥቱ ከጥቂት ጊዜ ቀደም ብሎ በፊታቸው እየፎከሩ ያለፉት ብዙ ወታደሮቻቸውና ሹሞቻቸው በዚህ አጭር ጊዜ ውስጥ እንደ ቅጠል ረግፈው መቅረታቸውን ሲያዩ በአንድ ከባድ ሐዘን ተመተው ነበር። የገብርዬ መርዶ ሲነገር ደግሞ ሌላው ብትር ተጨመረ። ከቋራ እስከ መቅደላ ያልተለየው ገብርዬ ከጥቂት ሰዓቶች ቀደም ብሎ በወርቅ የነደደ የአንበሳ ቆዳ ለምዱን ለብሶ አንፋሮ ደፍቶ ጣምራ ጦር ይዞ በፈረሱ ላይ እንደሆነ ያንተ አሽከር ገብርዬ ያንተ ግራፊ እያለ አልፎ ከሳቸውና ከሰራዊታቸው ጋር አብሮ በሰራው ሰፊ ጎዳና ወታደሮቹን እየመራ ዘቅዝቆ የወረደው ገብርዬ ዳግመኛ የለም። ይህ ትዝታ በአጼ ቴዎድሮስ ልብ ገብቶ በንባ ፈነቀላቸው። ፊታቸውና አንገታቸው በንባ ታጠበ። ራስ እንግዳም በጥጋቸው ሆኖ ሲያለቅሱ ቆይተው ጃንዋይ ይበቃል ይተውት ለስንቱ ጊዜ ነው እኛም ዛሬ ወይ ነገ እንከተለዋለን አሉ። እሱስ ነጥክ ነው ግን ለገብርዬም ባይዛበት ተው ይላልቅስለት በብዙ ቦታ ያፈስልኝ ኑሮ ዛሬ መጨረሻውን ጠብታ ላፈሰሰልኝ ደሙ ዋጋ እንባይ ይፈስለት አሉ። ንባው ካይናቸው እየፈለቀ መቅደላ በመላዋ በጩኸት በዋይታ ተናወጠች። ባሎቻቸው የሞቱባቸው ሴቶች፣ ጓደኞቻቸው፣ ዘመዶቻቸው የሞቱባቸው ወንዶች ባንድ ላይ ሲያለቅሱ ያለም ባቆሞ ለመመልከት የድንጋይ ልብ ያስፈልግ ነበር። አጼ ቴዎድሮስ በበነጋው የቀዳም ሹርለት ከሮበርት ናፒየር ጋር መልክ ሲለዋወጡ የመጣላቸው ደብዳቤ እስረኞችን ይልቀቁልን የሚል ብቻ ሳይሆን እጃቸውን በመርኮኝነት እንዲሰጡ የሚጠይቅ ስለሆነ እጅግ ተናደዱ። ግዴታቸውም በእንግሊዞች አልነበረም። አጥቅተው ላጥቂ በሰጧቸው ከተው ብቸኛ ባደረጓቸው ወገኖቻቸው ነበር። ለናፒየር ደብዳቤ ሲጽፉም አድራሻው ለሱ ሆኖ መልእክቱ ለኢትዮጵያ ሕዝብ ነበር። የመረረ ስሜታቸውን የሚገልጽ ደብዳቤያቸውን ለሰር ሮበርት ናፒየር ከላኩ በኋላ ከሰዎቻቸው ለየት ብለው ሄደው ባንድ ቦታ ላይ ሰግደው ተንበረከኩና የሚከተለውን ጸሎት ለፈጣሪያቸው አቀረቡ። የሰማይና የምድር የባህርና የየብስ ፈጣሪ ሆይ፣ የፍጥሮችን ልብና ኩላሊት ሁሉ ምታውቅ የልቤን ምኞት ታውቀው ነበር። ተትቢያን ስተ በዙፋን ላይ ስታስቀምጠኝ ንጉሠ ነገሥት እንድሆን ብቻ ሳይሆን አገሬን ተውድቀት የማድን መሪ እንድሆን የመረጥከኝ መስሎኝ ነበር። አንተ የጣልክብኝ የመሰለኝን አደራ ለማስከበርም ከተገቢ ዓላማ ውጭ የሆነውን አንተ ጠብቅ ብለህ የሰጠኸኝን ሕዝብ በጠንካራ ብትር ለመጠበቅ ሞከርኩ። ይህን አልፈቀድክልኝም ኑሯል። አምላኬ ሆይ፣ ፈቃድህ ይኸው ተሆነ ትሁቱ ባሪያህ ካሳ ለፈቃድህ ተገዢ ነው። ውድቀቴን ካቀረብከው በአንተ በፈጣሪ ሳላጉረመርም ነፍሴን በእጅህ ላይ እጥላለሁ። ከጠላቶቼ እጅ ያንተን እጅ ስለምመርጥ ወደ አንተ መጥቻለሁ። ሰዎች ሊያውቁልኝ ያልቻሉትን ቅንነቴን አንተ ስለምታውቅልኝ ከሰዎች ይልቅ አንተ እውነተኛውን ፍርድ እንደምትሰጠኝ አምናለሁ። አንተን በተወሰነ የፍጡር ችሎታዬ በተወሰነ የመረዳት አቅሜ መጠን አውቃለሁ። አንተ ግን ውስንና ድንበር በሌለው የማወቅ ኃይልህ ራስህ ዳፈር የፈጠርከኝን ትንሽ ትል በሙሉ ታውቀኛለህ። ፈጣሪዬ ሆይ፣ እንደ ሰው ሁሉ እሳትና ውሃ በፊት ያቅርበህ ወደምትፈልገው እጅህን ጨምር ብለኸኛል። እኔ የመረጥኩት ውሃውን ነበር። ያንተ ፈቃድ ግን የመረጥኩትን ውሃ እሳት አደረገብኝ። እናታቸው ሆድ ሳይወጡ ተተመረጡት አልቆጠርከኝም ይሆናል። ግን ለሁሉም የምመካው ባንተ ብቻ ስለሆነ ብታጠድቀኝም ብትኮንነኝ ያለኸኝ ምስክርና ዳኛ አንተ ብቻ ስለሆንክ ወደ አንተ መምጣቴ ነው። መከራ ስለበዛብኝ ባንተ ተስፋ ቆርጬ ራሴን አልገደልኩም። የመከራዬ መጠን ከመጨረሻው ደረጃ ላይ ስለደረሰና በሰው እጅ ሊጥለኝ ስለሆነ ወደ አንተ ሸሽቻለሁ። ይህን ጸሎት ካደረጉ በኋላ ሽጉጣቸውን ከወገባቸው መዘው ሊጠጡ ሲሉ እነራስ እንግዳ ተጠራጥረው ወደ እሳቸው ቀረብ ብለው ቆመው ስለነበር ተሯሩጠው ሽጉጡን ሲነቋቸው ጥይቱ ባርቆ ጆሮአቸውን ጥቂት ቧጭሮ አለፈ። የዚህን አይነት ሙከራም ተውት። ከዚህ በኋላ ከመኳንንቱ ጋር ብዙ ምክክር አድርገው ለማፈግፈግ የቀረበው ሐሳብም ዙሪያቸውን በከበቧቸው ኢትዮጵያውያን ጠላቶች የማይቻል መሆኑ ተረጋግጦ ስለቀረ በዚያ ሊሰራ የሚችለው ነገር ብቻ እንዲሰራ ተደረገ። በበነጋው ለሚከበረው በዓለ ፋሲካ ለአውሮፓውያኑ እስረኞች ሁሉ አንዳንድ ፍሪዳ ሲያዙ ለሰር ሮበርት ናፒየርና ለሰራዊቱም ከደብዳቤ ጋር 1000 ፍሪዳና ብዙ በግ ላኩለት። ሰር ሮበርት ናፒየርም አውሮፓውያኑ ተለቀው ሲላኩልኝ ስጦታውን እቀበላለሁ ብሎ ሰላምና እርቅ የፈለገ መስሎ የውሸት መልእክት ላከ። አጼ ቴዎድሮስም አውሮፓውያኑን ለመልቀቅ ወስነው ስለነበር ሁሉም ተለቀው እንዲሄዱ አዘዙ። ባሰናበቷቸው ጊዜም ሚስተር ራሳምን ወደ ፊታቸው ቀረብ አስደርገው፣ አቶ ራሳም በል እንግዲህ ደና ሰንበት ካሉት በኋላ ሁሉንም በሩቁ በሉ በሸርግቡ እያሉ አስተናበቷቸው። ፈረንጅ ሁሉ ጆሮውንና አይኑን ማመን እያቃተው እጅ እየነሳ ጉዞውን ቀጠለ። ይሁን እንጂ ከእንግሊዝ የጦር ሰፈር እስከ ተቃረቡ ድረስ ካሁን አሁን በጀርባዬ አረብ ተቀረቀረበት እያለ ያልሰጋ ፈረንጅ አልነበረም። ሰር ሮበርት ናፒየር በአጼ ቴዎድሮስ እጅ የነበሩትን እስረኞችና ሰራተኞች አውሮፓውያን ሁሉ ከተቀበለ በኋላ እሁድ ዝም ብሎ ውሎ ሰኞ የማዕዶት ዕለት ቃሉን አፍርሶ ጦርነቱን ቀጠለ። የመቅደላን ምሽግም በመርስ በሮኬትና በጠመንጃ ጥይት ሲደበድቡት አጼ ቴዎድሮስ ጨርሰው ድል መሆናቸውን ስለተረዱ የቀሯቸውን ወታደሮችና መኳንንት እየመረቁና እየሳሙ አሰናበቷቸው። ብዙዎች መኳንንትና ወታደሮችም ሲሰናበቷቸው በእንባ ይንሰቀሰቁ ነበር። ራስ እንግዳ ወንድማቸው ባሻ ፈንቱ እነቢ ተወደድ ባህሪና ሌሎች ጥቂት ሰዎች ግን በዚሁ አብረን እንሞታለን እንጂ አይደረግም አሉ። እንግዲህ ሞት እንጂ ሌላ ምን ይሰራ ብላችሁ ነው? ሂዱ በጠላት እጅ እንዳትንገላቱ አሉ አጼ ቴዎድሮስ። ጃንሆይ ዓለም ደግም ትሁን ክፉ የምናውቃት ተርሶ ጋር ብቻ ነው። የምትስማማንም ተርሶ ጋር በኖርንበት ጊዜ ነበር። የፊታራዊ ገብርኤል እድል ባናገኘውም እንደዚህ ካለው እድል ደርሰው ሳናይ የመሞትን እድል አሁን ባናገኘውም ሕይወቶ ሲጠፋ ሳናይ በዚሁ መሞት አለብን። ስንት ቀን ሞትን አብረን አልፈነው ስንት ቀን አሉና ራስ እንግዳ ንግግራቸውን ሊቀጥሉ ሲሉ እንባ እንቅ አደረጋቸው። ጥቂት ቆይተውም ዛሬስ አንለያይም አሉ ጎርነን ባለ ድምፅ። አጤ ቴዎድሮስ ቢለምኑ ቢያዙ እነዚህ ሰዎች ከቆሙበት ንቅንቅ አልላሉ። ወዲያው የእንግሊዝ ወታደሮች ወደ ምሽጉ በር ሲጠጉ አጤ ቴዎድሮስና እኒህ ከአስር የማይበልጡ ጀግኖች ያለማቋረጥ ይተኩሱ ጀመር። ጥቂት እንደተታኮሱ ከአጼ ቴዎድሮስ ጥግ ጎን ለጎን ቆመው ይተኩሱ የነበሩት ራስ እንግዳና ባሻ ፈንቱ ተራ በተራ በጥይት እየተመቱ ወደቁ። አጼ ቴዎድሮስ ልባቸው ባዘን ቢያርም ለማልቀስ ጊዜ አልነበራቸውም። ብቻ የእነዚህን ታማኝ አሽከሮቻቸውን ሬሳ ከቀሩ ሰዎቻቸው ጋር ሆነው አስነስተው በቃሬዛ ላይ አጋደሙት። ከዚያም ተመልሰው ሲተኩሱ ቢትወደድ ባህሪ ተመተው ወደቁ። ወዲያው የእንግሊዝ ወታደሮች የምሽጉን በሮች ጥሰው ተሽጎደጎዱ። በጥጋቸው የቆመ ጋሻ ጃግራቸውም ጃንሆይ ጠመንጃውን ያስቀምጡና እንማረክ አለ። ተው ዝም በል ለእግዚአብሔር እንጂ ለእንግሊዝ ወታደር አንማረክም ብለው ሽጉጣቸውን ከወገባቸው መዘዙና አፈሙዙን ባፋቸው ጎርሰው ጠጡት። ሕይወታቸውን ሙሉ ሲደክሙ የኖሩት ንጉሠ ነገሥት በዚህ ሁኔታ ሕይወታቸውን እንዳሳለፉ የእንግሊዝ ወታደሮች እየተራኮቱ ደረሱ። አብዛኛዎቹ በየድንኳኑ ያለውን ዕቃ፣ ያን ሁሉ አስደናቂ የብራና መጽሐፍ፣ ያን ሁሉ የወርቅና የብር፣ ያን ሁሉ ልብስ ሲቃሙ፣ ጥቂቶቹ ከንጉሠ ነገሥቱ ሬሳ ጥግ ቆመው ይመለከቱ ነበር። ወዲያው ሮበርት ናፒየር የቀረውን ወታደርና በኢትዮጵያም የቆዩትን አውሮፓውያን አስከትሎ ደረሰ። ከዚያም ወደ አጼ ቴዎድሮስ ሬሳ ቀረብ ብሎ ዘቅዝቆ እየተመለከተ በእርግጥ የእሳቸው ሬሳ ነው አለ። ራሳቸው ናቸው አለ ዋልድማየር። ልክ ነው አለ ሚስተር ራሳም። እኔ ነበሩ ግሩም ነው እውነተኛ ጀግና ኖረዋል አለ ናፒየር ራሱን እየነቀነቀ። ከዚያም በመቅደላ አናት ላይ ሰንደቅ ዓላማቸውን ለመስቀል ሊሄድ ሲጀምር ራሳም ወደ ናፒየር ዘወር ብሎ ስሞት እንድትቀብረኝ ቤተሰቤንም ወደ እንግሊዝ አገር እንድትወስድልኝ ብለው የጣሉብኝ አደራ ስላለ ላስነሳና እንዲቀበር ላድርግ አለ። መልካም ነው አስነሱና እንዲቀበር አድርጎ አለ ናፒየር። ናፒየር ሲሄድ ራሳም፣ ዋልድማየር፣ ስተርንና ሌሎችም በኢትዮጵያ የቆዩ አውሮፓውያን አጼ ቴዎድሮስ ወደ እንግሊዞች ሰፈር ሂዶ እንዲቆይ አሰናብተውት የነበረው አቶ ሳሙኤል ሬሳውን ከበው ቆመው ነበር። ከዚያም ጥይት እንዳይመታቸው ከለሉ ላለቦታ ሆነው የቆዩት ያጤ ቴዎድሮስ ቤተሰቦችና በመቅደላ ያሉ ካህናት እንዲጠሩ ሰውልከው ንግግራቸውን ቀጠሉ። ይህን ጨቋኝ ግፈኛ እንደዚህ ጥሎ ያሳየኝ አምላክ ስሙ ለዘላለም ይቀደስ አለ ስተርን። አሜን አለ ሮዘንታል። እኔ በዚህ አልስማማም አለ ዋልድማየር። አዎ ምንም ቢያጉላሉን ይህን የመሰለ ወደል ሲደርስባቸው ሰዎችና ክርስቲያኖች እንደመሆናችን መጠን ልናዝንላቸው ይገባል አለ ማርቲን ፍላጅ። ይህ አረመኔ ሐዘንን የታውቆት ነው የሚታዘንለት አለ ስተርን። ልክ ነው አለ ሮዘንታል። ምኑ ነው ልክ? አረመኔ ተሆነ መሞቱ ላይቀር አርዶን ቢሞት ማን ያግደው ኑሯል? ጨካኝ ታደረጉት ጠንቆች መካከል እኛ አውሮፓውያኑ ዋናዎቹ ነበር። እኛው አናርፍ ብለን ስንክለፈለፍ መልሰው አሰሯችሁ እንጂ ድሮስ ቢሆን ለሚስተር ራሳን ፈተውለት አልነበረም አለ ዋልድማየር። እውነት ነው። እነ ዶክተር ቢክ እየመጡ ባይዘባርቁ ቆንስል ካሜሮን ለሽፍቶች በርቱ እንግሊዞች ይመጣሉና በዚያ ጊዜ መታወቂያ ይሆናቸዋል እያለ የይለፍ ወረቀት ይሰጣል ሲባል ባይሰሙ እንግሊዞች ከኢትዮጵያውያን ይልቅ ለቱርኮችና ለግብጾች ማላታቸውን ተረድተው ባይጠራጠሩ ለካውልኝ ነበር። ጥፋቱ መቼም የጋራ ነው አለ ራሳም። እኔ ባመጣሁት ደብዳቤ እንቢታል እንወጋሃለን የሚል ቃል ባይጨመርበት ኑሮ ምጽዋ ድረስ ተልከውላቸው በነበሩት ሰራተኞች ወደ ደብረ ታቦር እንዲደርሱላቸው ቢሆን ኑሮ እሳቸው እስረኞችን መፍታታቸው አይጠረጠር ነበር። ይህ ሁሉ ወጪና ድካምም አያስፈልግ ነበር አለ ማርቲን ፍላጅ። በዚያም ብሎ በዚህ አፍሪካ እጅግ ታላቅ የሆነ ጀግና አጣች። አብሬያቸው በቆየሁባቸው ጊዜ ሁሉ ልዩ የሆነ ትልቅነት አይቼባቸዋለሁ። እርግጥ ነው በአንዳንድ ነገሮች ክፉና የማይጨበጡ ሰው ይመስሉ ነበር። ነገር ግን በፍርድ ላይ ያላቸውን ትክክለኝነት በሰላም ለተቀመጠላቸው ህዝባቸው የሚያደርጉለትን ጥበቃና ጥንቃቄ ለወታደሮቻቸውና ለቤተሰቦቻቸው ያላቸውን አሳቢነት እንደኛ ያየ እኔን ሰው ጨቋኝ ገዢ ለማለት አፍ አይኖረውም። ዶክተር ብላንክ አንድ ጊዜ አባይን ስንሻገር ያደርጉት የነበረው ትዝ ይልሃል አለ ራሳም። አዎ ያን ጊዜ አንተን እንኳ ድጥሎ እጅህን ይዘው በአረብኛ እያነጋገሩ ሲያነሱ አይቼ ምንድነው ያሉ ብዬ ብጠይቅህ አይዞህ አትፍራ ብለው ነው ያነሱኝ ያልከኝ ጊዜ አይደለም አለ ሄንሪ ብላንክ። አዎ ያን ጊዜ አብሯቸው የወደቀው ይኸው መልካሙ ሰው ራስ እንግዳም ነበር። ስንት ሰው በውሃ ይበላል ወይም ተረግጦ ይሞታል እያልኩ በማስብበት በዚያ ጊዜ እንግዳ ያን ህፃን ተመልከተው፣ እንግዳ ይቺን ሴት ተመልከታት እያሉ ያን ሁሉ ሰራዊት አንድ ባንድ እየተመለከቱና የደከመውን እጁን ይዘው እየረዱ ያሻግሩት ነበር። በእርሳቸው ጥበቃ ስር ላለ ህይወት ሁሉ የነበራቸው ጥንቃቄ ሲታይ ነፍሰ ገዳይ የሚባለው ስድብ ይከብድባቸዋል አለ ራሳም። እንግዳ ብትልስ ትዝ አለኝ፣ እሱ እኮ ፈረንጆችን እንፍጅ ብሎ ነበር አሉ አለ ዋልድማየር። እንግዳ መላኩ ራስ እንግዳ እንኳን እሱ ማንኛውም ኢትዮጵያዊ ይህን አለ ብዬ አላምንም። ስንቱ ናቸው ስንለቀቅ በደስታ የተፈነቀሉት። ራስ እንግዳ እንዲህ ያለውን ተንኮል አሰበ ብዬ ካመንኩ በዓለም ውስጥ አንድም መልካም ሰው የለም ብዬ እንዳመንኩ ቆጥረዋለሁ። እንግዳ እኮ እውነት እንግዳ ሰው ነበር አለ ሚስተር ራሳም። እሳቸው ደግሞ እንዲህ ያለ ቅሌት ያታውቀውበት አለ ሐዘን ያጠወለገውን ፊቱን። ትናንትናውን ሳሙኤል ሳሙኤል ሲሉት እንዳልነበረ አሁን በድኑ ነው ወደሚያቸው ንጉሠ ነገሥት ሬሳ እንዳዞረ ወሬ ሰማሁ እንጂ እኔ ማይታየው አለ ዋልድማየር። ወሬማ ይህን ሁሉ ጥፋት አድርሷል አለ ራሳ። አየ ሰው ተፈጥሮ አሁን በቀደም ለስ ያነጋግሩን የነበራቸው ግርማና ጸጋ ሁሉ ያ ሰውን የሚማርክ አነጋገራቸውና አስተያየታቸው ያ ትህትናቸውና ልግስናቸው አሁን እንዳልነበረ ሆኖ ሲታዩ አይገርማችሁም አለ ዶክተር ብላንክ። ይህ የተረገመ ኦቴሎ በተጫዋችነትማ ማን ይወዳደረዋል? ዶክተር ቢክ የቤተ ዘመዶቻችንን ደብዳቤ ያቀረበለት ጊዜ የሆነውን አይተሃል አይደል? አጎንብሶ ማሩኝ በድያችኋለሁ አላለም? እኔ እኮ ተርሱ ጋር በምንገናኝበት ጊዜ ሁሉ ያሰረኝ፣ በጥፊ ያስቀጠቀጠኝ፣ ያስገረፈኝ ሁሉ ይረሳኝና ወደ እስር ቤቱ ስመለስ ነው ክፋቱ ሁሉ ትዝ የሚለኝ። ተወዳዳሪ የሌለው ተጫዋች አለስተር። የተፈጥሮ ትህትናው እንጂ ማን አስገድዶት? ማንንስ ፈርቶ ለሰው ይጨነቃል? ትህትናው ደግሞ ለኛ ብቻ አይደለም ለአገሩ ሰዎችም ያው ነበር። የመጨረሻው دها بفيتو قربو يفلقون يملك تو نبر قمانيا غنزبون يزرفو سو غنزبون تنغسو تقبلو نغسو قميا بتفصمبت اكبابي ያለ ሌባናውን በሪሁል ታድኖ እንዲያዝ ያደረጉ ነበር። እኔ ራሴ በሜዳ ላይ ተቸግሬ ላየኋት ደሃሴት ተበቅሎ ወርደው ሸማቸውን አውልቀው ያለብሷትና በቂታቸው ገንዘብ ስላልነበረ ሰኔ 5 ብር ተበድረው ሲጠጣ አይቻለሁ። ከዚህ በኋላ እንዲያው እግዚአብሔር ፈረደባቸው እንጂ እሱስ ትልቅ ሰው ነበሩ አለ ዋልድማየር። ዳንድ ቀን የማይመክት ጀግና አለ ሮዘንታል። አቤት አቤት ቴዎድሮስ የተሸነፈ ዛሬ ነው ማለት ነው? የተሸነፈው ዛሬ አይደለም። ቴዎድሮስ ያገሩ ሰዎች እንዳይተርፍ አድርገው ቀጥቀጣውት በእግዚአብሔር በተሰጠው ልዩ ኃይል እንደምንም እየተንገዳገደ መጥቶ መቅደላ ላይ የወደቀ ጀግና ነው። ዝም በል ወንድሜ፣ የደላ አድራጊዎችን ክብር እንዳታስነካይ። አለማወቅ ቴዎድሮስ ተሞተ ስንት ዘመኑ አለ ዋልድማየር። በዚህ ጊዜ ዘጌ ጥሩወርቅ ከንጉሠ ነገሥቱ ቤተሰብ ጋር እየጮሁ ደረሱ። በዚያው የተገኙት ጥቂት ኢትዮጵያውያንና ካህናቱም ተሰብስበው እያለቀሱ ደረሱ። ከፈረንጆች መካከል ብቻውን ቆሞ የቆየው አቶ ሳሙኤል አላቃሽ ስለደረሰለት በሁለት ኃይሎቹ ተንቸርፎ የቆየውን ባውን ግፍ እያደረገ ጌታዬ ጌታዬ እኔ ተመሬት ላይ ልደፋ ብሎ የሪፋውን አንገት አቅፎ ቀና ሲያደርግ ሚስተር ራሳምና ዋልድማየር ረዱትና አጼ ቴዎድሮስ በዚሁ ቀን ቁስለኛና ሬሳ ሲያስነሱባቸው ከቆዩት ቃሬዛዎች ባንዱ ላይ አደረጉት። ከዚያም ካህናቱ ልብሶቻቸውን አደግድገው እያለቀሱ በታላቅ አክብሮት ሲያነሱት ጥቂትም ቢሆኑ በዚያ የተገኙ ኢትዮጵያውያን ሁሉ ሲጮሁና በእንባ ሲበጠበጡ ከፈረንጆቹም ብዙዎቹ ማረባቸውን እያወጡ አይኖቻቸውን መጥረግ ጀመሩ። ሚስተር ራሳም ይህን ሁኔታ ሲያይ ወደ ዋልድማየር ዞር ብሎ እኔ የነዚህ ሰዎች ባህሪ አይገባኝም፣ አሁን እንደዚህ የሚያርዱት ንግሥት ጥሩወርቅ ከኔ ሟች ጋር ለብዙ ጊዜ ተቆራርጠው ሳይተያዩ ኑረው በቅርቡ ነው የተገናኙ። በመካከላቸው ያለው ግንኙነት ከነጭራሹ ላይቋረጥ የቻለው አለማየሁ በሚባል የስድስት ዓመት ሕፃን ብቻ ነው ይባላል። ካህናቱ ጭራሽ አይወዷቸውም ነበር፣ ህዝቡም ሲፈራቸውና ሲሸሻቸው ቆይቷል። አሁን እንደምናየው ግን አንድም ኢትዮጵያዊ የሚጠላቸው አይመስልም አለ። ከዚያም ካህናቱ የአጼ ቴዎድሮስን ሬሳ በወርቅ ዘቦ ግምጃ ገንዘው በመቅደላ ራሳቸው ወዳሰሩት የመድኃኔዓለም ቤተክርስቲያን ይዘው ሲሄዱ እዚያ የነበሩ ኢትዮጵያውያን ሁሉ የመጨረሻውን እንባ ጠብታ ሳይነፍጓቸው በእንባ እየታጠቡ ተከተሏቸው። በዚህ ጊዜ ሮበርት ናፒየር ሰንደቅ ዓላማውን ሰቅሎና አዋጅ አስነግሮ በአጼ ቴዎድሮስ ዕቃ ቤት የተገኘውን ልዩ ልዩ የክብር ዕቃና ብዙ መጻሕፍት በጥንቃቄ አስቆጥሮ ይዞ ከነ ሰራዊቱ ስለተመለሰ ነራሳም አጼ ቴዎድሮስን ለመቅበር ሳይችሉ ጉዞ ጀመሩ። ምን ነራሳም ብቻ አሳዛኙ ንጉሠ ነገሥት ሕይወታቸው ካለፈ ሌት ተቀን ባትነው በአንድነት በመሰረቱት አገራቸው ለቤተሰባቸው መጠጊያ ስላልነበረ ጌጌ ጥሩወርቅ ከጥቂት ጊዜ በኋላ እናቱንም ያጣው ሕፃኑ ስደተኛ አለማየሁ ቴዎድሮስ የቀሩትም ሰዎቻቸው ሁሉ አደጋ እንዳይደርስባቸው ቆሞ የመቅበር ዕድል ሳይኖራቸው መቅደላን የእንባ ነጠብጣብ ጥለውባት ወደ እንግሊዞች ሰፈር ተጓዙ። ሚስተር ራሳምም ለአደራው ታማኝ ሆኖ የአጼ ቴዎድሮስን ቤተሰብ በሚገባ አክብሮት ተቀበለ። እንግሊዞችም በእውነተኛ አክብሮትና ርኅራሄ ያዟቸው። አጼ ቴዎድሮስ ተገቢው ጸሎተ ፍትሐት ተደርጎላቸው ወደ መቃብር ሲወርዱ ከጸሐፊዎቻቸው አንዱ የነበረ ሰው የሚከተለውን እየገጠመ አለቀሰላቸው። ስማኝ ጮሃለሁ የአገሬ ወንዝ በሽሎ፣ እምባዬን ተቀበል የአገሬ ወንዝ በሽሎ፣ ዘወትር እንዳይጎርፍ ታንተ ተቀላቅሎ። በየቦታው ይዙር በጋ ተከረምት፣ በፍጥነት እንዳይደርቅ ወድቆ በመሬት። ተጎርፍ ጋር ይዙር ታገር ወደ አገር፣ መሬቱን አቋርጦ ይግባ ወደ ባህር። የታጠቀን ስቃይ ለሁሉ እንዲነግር፣ መቅደላ መቅደላ ገደቢስ ተራራ፣ አጥንቴ ባንተ ላይ ይበተን ይዘራ። የታጠቀን ስቃይ እንዲኖር ሲያወራ፣ መቅደላ 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 መቅደላ፣ ወይ አደፋፈር ታጠቀን ስትበላ። ቀድመህ በጠላት መድፍ ባትተኳኮስ፣ ትቃጠል ነበረ እሳቱን ሳትጎርስ። በልንባዬ ውረድ ምድሩንም አርሰው፣ ለሰው እንዳልነግረው የለም ልብ ያለው ሰው አንተ አበሻ ሙሴ በበረሃ የዞርክ ህዝብን የመራኸው አሰርቱ ቃላትን ህግን ያስተማርከው ያበሻው አብርሃም እድሜህን በድንኳን ስትዞር የጨረስከው አንተ አበሻ ዳዊት ልብ አምላክ የሆንከው የብልሆች ብልህ አበክ የተባልከው አንተ ደጎች ደግ አውሬ የተባልከው የሟቾች ደም መላሽ ገዳይ የተባልከው ጌታዬ 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 ይህን ጉድ ለማየት ተጣለኝ እጣዬ። በዚህ ተምጨነቅ ሳስብህ ስራራ ጥራኝ አባት አጠቅ ልጓዝ ካንተ ጋራ። በዚህ ጊዜ የዚህን አልቃሽ ግጥም ህዝቡ ተቀብሎ ሲተምና በእያንዳንዱ ሰው ፊት እንባ ሲፈስ ይታይ ነበር። ተፈጸመ።
አባራከረኝ ሞተ የወዴ ወዳጅ አባራከረኝ ሞተ የወዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ እመዩ ቱርክባይ የሚሸሽኝ ታጠቅ ብሎ ፈረስ ካሳ ብሎ ስም አርባር ቢሸበራል ኢየሩሳሌም እኔ መዩ ቱርክባይ የሚሸሽኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክባይ የሚሸሽኝ ሽገመር ሽጉራች የሸዋ ፈረስ አንድ ጥረኝ ሆነ ቢዘልቅ ትድረስ እኔ መዩ ቱርክባይ የሚሸሽኝ ፈረሱ አባት አጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክባይ የሚሸሽኝ።
ተክላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናም ሾ
ማክደና ፋፉ ላይ ጆት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ እኔ መዩ ቱርክባይ የሚሸሽኝ መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር እኔ መዩ ቱርክባይ የሚሸሽኝ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሙሱ ሲጠጣት እኔ መዩ ቱርክባይ የሚሸሽኝ አውሮፓም ያውቆሃል አፍሪካም ያውቆሃል እስያም ያውቆሃል እንኳን የሰው ንጉስ ውሃ እንኳን ፈርዶሃል እኔ መዩ ቱርክባይ የምሸሽነኝ አባትና እናቱ አላንዳል ወለዱ አባት አጠካሳ ያወንዱ ያወንዱ እኔ መዩ ቱርክባይ የምሸሽነኝ የትግሬንም ንጉስ ሲንቁ ሲንቁ የሸዋንም ንጉስ ሲንቁ ሲንቁ ወንድ ያለ ራሶ ከለው ማውቁ እኔ መዩ ቱርክባይ የሚሸሽኝ ገደልን እንዳይሉ ሙታ አገኟቸው ማረክን እንዳይሉ ሰለበቻቸው መናሉ እንግሊዞች ሲገዋገራቸው መቼም ሎሬ መቹም ተንኮለኞች ናቸው ለማዩ ቱርክባይ የምሸሽኝ እንዳጼ ቴዎድሮስ አላየሁም ኩሩ ይመጡ እንግሊዞች ምክር ሊማከሩ ባርም ሞሸኛቸው ሳያነጋገሩ ለማዩ ቱርክባይ የምሸሽኝ